የዲደብሊው ዜና
እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ የኬንያ ፖሊስ በዛሬው ዕለት ናይሮቢ በሚገኘው ዋና የፖሊስ ጣቢያ አቅራቢያ የተሰበሰቡ ሰልፈኞችን ባስለቃሽ ጭስ በተነ። ሰልፈኞቹ ከሁለት ዓመት በፊት በተደረገው ከፍተኛ የመንግስት የቀረጥ እቅድ ተቃውሞ ሰልፍ ላይ የተገደሉትን ለማስታወስ ነበር የተሰበሰቡት። ቬኔዙዌላን ባናወጠው የመሬት መንቀጥቀጥ ቢያንስ የ164 ሰዎች ህይወት መጥፋቱን፣ 971 ሰዎች ደግሞ መጎዳታቸውን የሀገሪቱ ጊዜያዊ ፕሬዝደንት አስታወቁ። በርካታ ሀገራት ለእርዳታ እጃቸውን ዘርግተዋል። የቬኔዙዌላ መንግስት ያስቸኳይ ጊዜ አዋጅ ደንግጓል። የኢራን አብዮታዊ ዘብ አዛዥ እስራኤል ከመላ ሊባኖስ በመውጣት እንደሚኖርባት አመለከቱ። እስራኤል በበኩሏ ሂዝቦላ ትጥቁን ሳይፈታ ኃይሌን አላወጣም ብላለች። ፈረንሳይ ከሩሲያ ጋር ግንኙነት ያለው ነዳጅ ጫኝ መርከብን በሲሲሊ የባህር ዳርቻ ላይ መያዟን አስታወቀች። ሩሲያ ድርጊቱን አውግዛ የባህር ላይ ውንብድና ብለዋለች። ዜናው በዝርዝር። የኬንያ ፖሊስ በዛሬው ዕለት ናይሮቢ በሚገኘው ዋና የፖሊስ ጣቢያ አቅራቢያ የተሰበሰቡ ሰልፈኞችን ለመበተን አስለቃሽ ጭስ መተኮሱ ተነገረ። ሰልፈኞቹ የተሰባሰቡት ከሁለት ዓመት በፊት በተደረገው ከፍተኛ የመንግስት የቀረጥ ጭማሪ እቅድ ተቃውሞ ሰልፍ ላይ የተገደሉትን ለማስታወስ እንደሆነ ተገልጿል። ጄንዚ የተሰኘው አመጽ ከተቀሰቀሰ ሁለት ዓመት ሆነው። ኬንያውያን ወጣቶች በጎርጎሮሳዊ 2024 ሰኔ ወር ላይ ነበር በሀገሪቱ ያለውን የኢኮኖሚ ችግር፣ ሙስናና መንግስት ያጸደቃቸውን አዳዲስ ግብሮች በመቃወም አደባባይ በመውጣት ተቃውሟቸውን የገለጹት። የሀገሪቱንም ፓርላማ እስከ መውረድ ደርሰው ነበር። በወቅቱም የበርካታ ተቃዋሚ ሰልፈኞች ህይወት አልፏል። ዛሬ የታቀደውን ሰላማዊ ሰልፍ ለማደናቀፍ የመንግስት የጸጥታ ኃይሎች የናይሮቢን ዋና ዋና መንገዶች መዝጋታቸው ተዘግቧል። የተወሰኑ የመብት ተሟጋቾችና ፖለቲከኞች ግን እስከ ምክር ቤቱ ድረስ በመሄድ ለሞቱት መታሰቢያ አበባ አስቀምጠዋል። በሰልፉ ከተሳተፉት አንዱ ለሮይተርስ እንደገለጸው የናይሮቢ ጎዳናዎችን የሞሉት የፖሊስ ኃይሎች ለሰልፍ ከወጣው ህዝብ በቁጥር ይበልጣሉ።
ታውቃለህ፣ የወጣነው የፖሊስን ጭካኔ ለመታገል ነው። በተለይ ደግሞ የወደቁ ወታደሮቻችን እንዲሁም የተገደሉና የተጎዱ የጂንዚ አባላትን ለማስታወስ ነው። ለነዚህ ሁሉ ካሳ አልተከፈለም። መንግስትም ሁኔታው የተመቸው ይመስላል። ተቃውሞውን ብትመለከት ፖሊስ የተቃውሞ ሰልፍ እንዳይደረግ ለማድረግ እየሞከረ ነው። ምንም አይነት ሰልፍ የሌለ እንዲመስል ለማድረግ እየሞከረ ነው። ምክንያቱም የፖሊስ ብዛት ለሰልፍ ከወጣው ህዝብ ጋር ሲነጻጸር ፖሊስ ለተቃውሞ ከተሰበሰበው ህዝብ ይበልጣል።
ከሁለት ዓመታት በፊት ተቃውሞውን ተከትሎ 127 ሰዎች በፖሊስ መገደላቸው ተዘግቧል። ፕሬዚዳንት ዊሊያም ሩቶ ለጥቃት ሰለባዎች 15 ሚሊዮን ዶላር ካሳ መመደባቸውን ሮይተርስ ዘግቧል። የመብት ተሟጋቾች ግን የገንዘብ ካሳ ብቻ በቂ አይደለም እያሉ ነው። ቬኔዙዌላን ባናወጠው የመሬት መንቀጥቀጥ ቢያንስ 164 ሰዎች ህይወት መጥፋቱን፣ 971 ሰዎች ደግሞ መጎዳታቸውን የሀገሪቱ ጊዜያዊ ፕሬዝደንት አስታወቁ። ፕሬዝደንት ዴሊ ሮድሪገዝ ዛሬ እንደገለጹት ትናንት ምሽቱን በተደጋጋሚ የተከሰተው የመሬት መንቀጥቀጥ በሬክተር መለኪያ 7.2 እና 7.5 የደረሰ ነው። የመሬት መንቀጥቀጡ ቬኔዙዌላ ውስጥ ከዚህ ቀደም ካጋጠሙት እጅግ ከፍተኛው መሆኑ የተገለጸ ሲሆን ንዝረቱ በመላ ሀገሪቱ ተሰምቷል። ከዚህ አልፎም ከዋና ከተማ ካራካስ በ 1700 ኪሎ ሜትር ርቀት ላይ እስከ ብራዚል አማዞን ድረስ ከየህንጻው ሰዎች እንዲወጡ ማስገደዱ ተዘግቧል። የመሬት መንቀጥቀጡ ከፍተኛ ጉዳት ላስከተለባት ቬኔዙዌላ ፈረንሳይ 86 የህይወት አድን ሰራተኞችን ለመላክ መዘጋጀቷን ፕሬዚዳንት ኢማኑኤል ማክሮ ተናግረዋል። የጀርመን መራሄ መንግስት ፍሬድሪሽ ሜርስ በበኩላቸው በደረሰው የተፈርጦ አደጋ የተሰማቸውን ለመግለጽ መቸገራቸውን ገልጸው ሀገራቸው አስፈላጊውን እርዳታ እንደምታደርግ አሳውቀዋል። የተለያዩ ሀገራትም የየበኩላቸውን እርዳታ ለማድረግ መዘጋጀታቸውን እየገለጹ ነው። ቻይና ቬኔዙዌላ የሚያስፈልጋትን እርዳታ ለማቅረብ ዝግጁ መሆኗን በውጭ ጉዳይ ሚኒስትር ቃል አቀባይዋ ጎ ያኳን አማካኝነት አስታውቃለች።
ቻይና ቬኔዙዌላን የሚመለከቱ ዘገባዎችን በትኩረት ትከታተላለች። ለቬኔዙዌላ መንግስትና ለተጎዳው ህዝብ ልባዊ ሐዘናችንን እንገልጻለን። በቬኔዙዌላ መንግስት አመራር ስር የቬኔዙዌላ ህዝብ አደጋውን በሚገባ ተቋቁሞ ሀገሩን በፍጥነት ዳግም እንደሚገነባ እናምናለን። ቻይና በምትችለው አቅም ለቬኔዙዌላ እንደ ፍላጎቷ እርዳታ ለማቅረብ ፈቃደኛ ናት።
የመሬት መንቀጥቀጡ በርካታ ህንጻዎችን ከጥቅም ውጪ ያደረገ ሲሆን በርካቶች መኖሪያ አካባቢያቸውን ጥለው እንዲሰደዱ አድርጓል። የአደጋ ጊዜ ሰራተኞች ከፍርስራሹ ስር ሰዎችን ለማውጣት እየታገሉ ነው። የሟቾችና ተጎጂዎች ቁጥር እንደሚጨምር ይጠበቃል። የቬኔዙዌላ መንግስት ያስቸኳይ ጊዜ አዋጅ ደንግጓል። የኢራን አብዮታዊ ዘብ አዛዥ እስራኤል ከመላ ሊባኖስ መውጣት እንደሚኖርባት አመለከቱ። ቅዱስ የተሰኘው ኃይል ኮማንደር ኢስማኤል ቃኒ እስራኤል በገዛ ራሷ ሊባኖስን ለቃ ትውጣ ወይ ደግሞ በኃይል ተሸንፋ ትወጣለች ማለታቸውን የሀገሪቱ መገናኛ ብዙሃን በዛሬው ዕለት መዘገባቸው ሮይተርስ ጠቅሷል። ባለፈው ሳምንት የአሜሪካና ኢራን ግጭቶችን ሁሉ ለማቆም የተፈራረሙበት የመግባቢያ ስምምነት የሊባኖስን ሉዓላዊነት ማክበርንም ያካትታል። ቴህራን ደግሞ የእስራኤል ወታደሮችን ከደቡብ ሊባኖስ መውጣትንም ይጨምራል ባይ ናት። እስራኤል በበኩሏ ወታደሮቼ ከደቡባዊ ሊባኖስ የሚወጡት ሂዝቦላ ትጥቅ ሲፈታ ነው ስትል ምላሽ ሰጥታለች። የእስራኤል መንግስት ቃል አቀባይ ዴቪድ ሜንሰር ለጋዜጠኞች በሰጡት መግለጫ ሂዝቦላ ስጋት ሆኖ እስከቀጠለ ትጥቁንም እስካልፈታና ከወታደራዊ ኃይል ነጻ እስካልሆነ ድረስ ኃይላችንን ከደቡባዊ ሊባኖስ አናወጣም ብለዋል። ባለፈው ሚያዝያ ወር የሊባኖስ መንግስት ባለስልጣናት በአሜሪካ ሸምጋይነት ከእስራኤል ጋር ተነጋግረው ተኩስ እንዲቆም ተስማምተው ነበር። አሁንም ንግግሩ ቀጥሏል። ንግግሩ የደረሰበትን በተመለከተ የአሜሪካው የውጭ ጉዳይ ሚኒስትር በሰጡት አስተያየት ሁለቱ ጎረቤት ሀገራት ያለማ ቁርጠኝነት ላይ ለመድረስ ተቃርበዋል ነው ያሉት። የምታደምጡት የዶቼ ቬለ ዲደብሊውን ዜና ነው። ፈረንሳይ ከሩሲያ ጋር ግንኙነት ያለው ነዳጅ ጫኝ መርከብን በሲሲሊ የባህር ዳርቻ ላይ መያዟን ፕሬዚደንት ኢማኑኤል ማክሮ ዛሬ ይፋ አደረጉ። እርምጃው ሞስኮ ላይ ከተጣለው ማዕቀብ ጋር በተገናኘ የተወሰደ ነው። ማክሮን በኤክስ ገጻቸው ማክሰኞ ዕለት የፈረንሳይ ባህር ኃይል የባህር አገልግሎትን ሕግ በመጣስ በሲሲሊ የባህር ወደብ በኩል ልታልፍ የነበረች ነዳጅ ጫኝ መርከብ ይዟል ብለዋል። የካሜሮንን ሰንደቅ የምታውለበልበው መርከብ ከሩሲያ የባልቲክ ወደብ የተነሳች በመሆኑ ጥርጣሬ ስለፈጠረ ለማጣራት መያዟ ተገልጿል። የፈረንሳይ ባህር ኃይል መርከቧን ቀጣይ ምርመራ ወደሚደረግበት ወደብ አጅቦ ወስዷል። ማክሮ ከሞስኮ ጋር ትስስር ያላት መርከብ በሌላ ሽፋን የምትንቀሳቀሰው ሩሲያ ዩክሬንን በመውረሯ በምዕራብ ሀገራት የተጣለባትን ማዕቀብ ለማለፍ እንደሆነ ገልጸዋል። እንዲህ ያሉት መርከቦች እንዳይታወቁ የሚያውለበልቡትን ሰንደቅ በተደጋጋሚ እንደሚለዋውጡ ነው የተገለጸው። ማዕቀብን ለመጣስ በሌላ ሽፋን የሚደረጉ እንቅስቃሴዎችን አንፈቅድም ነው ያሉት ማክሮን። ፕሬዚዳንት ቭላድሚር ፑቲን በበኩላቸው የመርከቧን መያዝ በማውገዝ ድርጊቱን የባህር ላይ ውንብድና ነው ብለዋል። አንድ ጀርመናዊ ሐኪም በአራት ዓመታት ውስጥ 12 ታማሚዎችን መግደሉን ዛሬ በቀረበበት የበርሊን ፍርድ ቤት አመነ። የ40 ዓመቱ የጽኑ ህሙማን ሐኪም ድርጊቱን የፈጸመው በሙያው ከፍተኛ ደረጃ ላይ በተመደበበት በዓመት ውስጥ መሆኑን ገልጿል። ሐኪሙ ከጎርጎሮሳዊ 2021 እስከ 2024 ዓመተ ምህረት ሐምሌ ወር ድረስ 15 ሰዎችን በመግደል ነው የተከሰሰው። ተከሳሹ ከ25 እስከ 87 ዓመት ዕድሜ ክልል ውስጥ ለነበሩት ተጎጂዎች የተለያዩ ገዳይ የመድኃኒቶች ድብልቅ እንደሰጠ ተነግሯል። አቃቢያን ሕግ በአንዳንድ አጋጣሚዎች ድርጊቱን ለመደበቅ ሲል እሳት እንደለኮሰም ያምናሉ። አቃቢ ህግ ከችሎቱ ጋር በተያያዙ በርካታ አጠራጣሪ ጉዳዮችን እየመረመረ መሆኑንም የጀርመን የዜና ወኪል ዲፒኤ ዘግቧል። ዶክተሩ በመጀመሪያ የፈጸመውን ያመነው ከሚስቱ ጋር ከስር ቤት ሆኖ በስልክ ባደረገው ንግግር ሲሆን አላማው ሰዎቹን ከነበረባቸው የህመም ስቃይ ለማሳረፍ ነው ማለቱን ዘገባው ጠቅሷል። ግለሰቡ ድርጊቱን ለፍርድ ቤቱ ከመአመኑ በተጨማሪ በሰለባዎቹ ቤተሰቦች ላይ ላደረሰው ስቃይ ይቅርታም ጠይቋል። ወንጀሉን ያመነው በቀረበበት መረጃ በዛት ሳይሆን ላለፉት ወራት ከነፍሱ ጋር መክሮ መሆኑንም ተናግሯል። አውሮፓ በዚህ ሳምንት በሙቀት ማዕበል ተጨንቋል። ቤልጅየም ላይ የሙቀት መጠን እስከ 40 ዲግሪ እንደሚደርስ ትንበያዎች ያመለክታሉ። ጀርመን ውስጥ ቦንን ጨምሮ በበርካታ ከተሞች በዛሬው ዕለት ሙቀቱ 38 ዲግሪ ደርሷል። ነገም ከዚህ ከፍ እንደሚል ተገምቷል። ስዊዘርላንድ በሙቀት ማዕበሉ ምክንያት የኒውክሌር ኃይል ማመንጫዋን ከነገ ጀምሮ ልትዘጋ እንደምትችል ተገልጿል። የብሪታንያ አምቡላንሶች በዛሬው ዕለት ብቻ በሙቀቱ ምክንያት ለሞት የሚያሰጋ የጤና ችግር ያጋጠማቸው በርካታ ታማሚዎችን ማስተናገዳቸው ተነግሯል። ሰሞኑን በመላው አውሮፓ ወደ 101 ሚሊዮን የሚደርሱ ሰዎች ከ35 ዲግሪ በላይ የሚደርስ የሙቀት ማዕበል እየተጋፈጡ መሆኑን አዣንስ ፍራንስ ፕረስ በዘገባው ጠቅሷል። ሙቀቱ በአብዛኛው የአፍሪካ ሀገራት ያልተለመደ መሆኑን ነው አመልክቷል። አውሮፓ ውስጥ በተለይ የሙቀት ማዕበሉ የጠናው ፈረንሳይና ስፔን መሆኑን የተገለጸው በእነዚህ ሀገራት ሙቀቱ የሰዎችን ሕይወት እስከ መቅጠፍ ደርሷል። ይህ ዶች ቬለ ነው። ከዶች ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የኬንያ ፖሊስ በዛሬው ዕለት ናይሮቢ በሚገኘው ዋና የፖሊስ ጣቢያ አቅራቢያ የተሰበሰቡ ሰልፈኞችን በአስለቃሽ ጭስ በተነ። ቬኔዙዌላን ባናወጠው የመሬት መንቀጥቀጥ ቢያንስ የ164 ሰዎች ሕይወት መጥፋቱን፣ 971 ሰዎች ደግሞ መጎዳታቸውን የአገሪቱ ጊዜያዊ ፕሬዝደንት አስታወቁ። የኢራን አብዮታዊ ዘብ አዛዥ እስራኤል ከመላ ሊባኖስ መውጣት እንደሚኖርባት አመለከቱ። እስራኤል በበኩሏ ሂዝቦላ ትጥቁን ሳይፈታ ኃይሌን አላወጣም ብላለች። ፈረንሳይ ከሩሲያ ጋር ግንኙነት ያለው ነዳጅ ጫኝ መርከብን በሲሲሊ የባህር ዳርቻ ላይ መያዟን አስታወቀች። ሩሲያ ድርጊቱን አውግዛ የባህር ላይ ውንብድና ነው ብላለች። ዜናው በዚሁ አበቃ።